የዲደብሊው ዜና።
በመጀመሪያም ዋና ዋና ዜና። ጠቅላይ ሚኒስትር አብይ አህመድ እና የሶማሊያ ፕሬዝዳንት ሐሰን ሼክ መሐሙድ ዛሬ በአዲስ አበባ ተገናኙ። የኢትዮጵያ መንግስት ከነገ ጀምሮ ለ12ኛ ክፍለ ሀገር አቀፍ ፈተና የሚቀመጡ ተማሪዎች ሞባይል ስልክ፣ ቅንጡ የእጅ ሰዓቶችና ማዳመጫዎች ወደ መፈተኛ ክፍል ይዘው መግባት እንደማይችሉ አስታወቀ። ኢትዮጵያ 1 ቢሊዮን ዶላር የተበደረችበት ቦንድ ባለቤቶችን ከሚወክል ጊዜያዊ ኮሚቴ ጋር የዕዳ አከፋፈል ሽግሽግ ለማድረግ በመርህ ደረጃ ከስምምነት መደረሱን የገንዘብ ሚኒስቴር አስታወቀ። በጀርመን ኒደርዛክሰን ግዛት ውስጥ በመትገኝ ሽታደ የተባለች ከተማ ዛሬ ሰኞ በተከፈተ ተኩስ 5 ሰዎች መገደላቸውን ፖሊስ አስታወቀ። ዜናው በዝርዝር። ጠቅላይ ሚኒስትር አብይ አህመድ እና የሶማሊያ ፕሬዝዳንት ሐሰን ሼክ መሐሙድ ዛሬ በአዲስ አበባ ተገናኙ። ጠቅላይ ሚኒስትር አብይ በመተማመንና የጋራ መከባበር ላይ ስለሚመሰረት የኢኮኖሚ ግንኙነት፣ ጸጥታና ቀጠናዊ መረጋጋት ከሶማሊያው ፕሬዝዳንት ጋር መነጋገራቸውን በኤክስ አስፍረዋል። የፕሬዝዳንት ሐሰን ሼክ መሐሙድ ጽህፈት ቤት በበኩሉ ውይይቱ ለሁለቱ አገራት ለህዝቦቻቸውና ለመላ ቀጠናው ጥቅም ትብብርና አጋርነትን ለማጠናከር ያላቸውን ቁርጠኝነት ማረጋገጥ ላይ ያተኮረ እንደሆነ ገልጿል። ሐሰን ሼክ መሐሙድ ወደ አዲስ አበባ ያቀኑት መንግስታቸው በሶማሊያ ተግባራዊ ሊያደርገው ባቀደው የምርጫ ስርዓት ምክንያት ከግዛቶች ጋር ከፍተኛ ውጥረት ውስጥ በገባበት ወቅት ነው። ከሶማሊያ በቀጥታ የሚዋሰኑት ኢትዮጵያ፣ ኬንያ እና ጅቡቲ ማዕከላዊው መንግስት ከግዛቶች ጋር ለማሸማገል ከዚህ ቀደም ያደረጉት ጥረት እንዳልሰመረ የኬንያ ፕሬዝዳንት ዊሊያም ሩቶ ተናግረው ነበር። የሶማሊያ ፕሬዝዳንት ወደ ኢትዮጵያ ከማቅናታቸው በፊት በጅቡቲ የነጻነት በዓል ላይ ተገኝተው ከፕሬዝዳንት ኢስማኤል ዑመር ጉሌህ ተወያይተዋል። ከአንድ ሳምንት በፊት ደግሞ ፕሬዝዳንቱ በናይሮቢ ነበሩ። የኢትዮጵያ መንግስት ከነገ ጀምሮ ለ12ኛ ክፍል አገር አቀፍ ፈተና የሚቀመጡ ተማሪዎች ሞባይል ስልክ፣ ቅንጡ የእጅ ሰዓቶችና ማዳመጫዎች ወደ መፈተኛ ክፍል ይዘው መግባት እንደማይችሉ አስታወቀ። የትምህርት ሚኒስቴር ዛሬ ሰኞ ይፋ ባደረገው ክልከላ ውስጥ ሚሞሪ ካርዶች፣ የግል ላፕቶፖችና ታብሌቶችም ተካተዋል። የዘንድሮውን አገር አቀፍ የ12ኛ ክፍል ፈተና በአጠቃላይ 563,501 ተማሪዎች ይወስዳሉ። ፈተናው በበይነመረብ በስድስት ዙር የሚሰጥ ሲሆን በወረቀት የሚፈተ ኑ የተፈጥሮ ሳይንስ ተማሪዎች ከሐምሌ 1 እስከ 3፣ የማህበራዊ ሳይንስ ተማሪዎች ደግሞ ከሐምሌ 6 እስከ 8 ይፈተናሉ ተብሏል። ኢትዮጵያ 1 ቢሊዮን ዶላር የተበደረችበት ቦንድ ባለቤቶችን ከሚወክል ጊዜያዊ ኮሚቴ ጋር የዕዳ አከፋፈል ሽግሽግ ለማድረግ በመርህ ደረጃ ከስምምነት መደረሱን የገንዘብ ሚኒስቴር አስታወቀ። ስምምነቱ የተደረገው ከ12 ዓመታት ገደማ በፊት መንግስት ያወጣው ቦንድ ባለቤቶች ከሆኑ የግል አበዳሪዎች ውስጥ 45 በመቶውን ከሚወክል ኮሚቴ ጋር ነው። መንግስት የግል አበዳሪዎቹን ዕዳ የሚከፍለው አዲስ በሚያወጣው ቦንድ አማካኝነት እንደሚሆን ገንዘብ ሚኒስቴር አስታውቋል። ሁለተኛው የዕዳ ሰነድ መንግስት ከቦንድ ባለቤቶች ከተበደረው 1 ቢሊዮን ዶላር በ12 በመቶ ዝቅ ያለ ነው። ይህን የ880 ሚሊዮን ዶላር ቦንድ መንግስት ከመጪው ሐምሌ 8 ጀምሮ በዓመት አንድ ጊዜ በሚያከናውናቸው 4 ክፍያዎች ያጠናቅቃል። በስምምነቱ መሰረት በዓለም ገበያ የተሸጠው ቦንድ የሚከፈልበት ወለድ ከ6.625 በመቶ ወደ 6.15 በመቶ ዝቅ ብሏል። ከታህሳስ 2017 ጀምሮ የተጠራቀመውን ወለድ ሰኔ 24 ቀን መክፈል አለባት። ኢትዮጵያ በድርድሩ ከዚህ ቀደም ሳትከፍል የቀረችውን 99.3 ሚሊዮን ዶላር ወለድ ሙሉ በሙሉ ለመክፈል ተስማምታለች። ኢፍትሃዊ ዕዳና መንስኤዎቹን ለማስወገድ የሚሟገተው ዴፕት ጀስቲስ የተባለ መንግስታዊ ያልሆነ ድርጅት የፖሊሲ ዳይሬክተር ቲም ጆንስ ስምምነቱ ለቦንድ ባለቤቶች ጥሩ ቢሆንም ለኢትዮጵያ ሕዝብ መጥፎ እንደሆነ ተችተዋል።
ኢትዮጵያ በስተመጨረሻ ስምምነት በማግኘቷ ደስተኞች ነን። ነገር ግን ረጅም ጊዜ ወስዷል። የቦንድ ባለቤቶችም ከሚገባቸው በላይ ያገኛሉ። ይህ የኢትዮጵያ መንግስት ጥፋት አይደለም። ይህ ከቦንድ ባለቤቶች ጋር በሚደረገው ድርድር በቂ ድጋፍ ባለመቅረቡ የቡድን 20ና በተለይም የዩናይትድ ኪንግደም መንግስት ጥፋት ነው። ምክንያቱም የቦንድ ባለቤቶች በዩናይትድ ኪንግደም ክስ እንመሰርታለን ብለው በማስፈራራት ለራሳቸው ጥሩ፣ ለኢትዮጵያ ህዝብ ደግሞ መጥፎ የሆነ ስምምነት ለማግኘት ችለዋል።
And a worse deal for the people of Ethiopia.
ከዚህ በተጨማሪ የኢትዮጵያ መንግስት ወደፊት ሌላ የአንድ ቢሊዮን ዶላር ቦንድ እንደ ማስተማመኛ ለማውጣት የተስማማ ሲሆን ለግል አበዳሪዎች የተወሰነ የመግዛት መብት ይሰጣቸዋል። እቅዱ ከዓለም አቀፉ የገንዘብ ድርጅትና ከኢትዮጵያ ኦፊሻል አበዳሪዎች ኮሚቴ ይሁንታ እንዳገኘ የገንዘብ ሚኒስቴር አስታውቋል። የኬንያ መንግስት ከአሜሪካ ጋር ሊፈራረም ነው የተባለው የቢሊዮን ዶላሮች የውድ ማዕድናት ፍለጋ ስምምነት ግልጽነት ይጎለዋል የሚል ክስ በፍርድ ቤት ቀረበበት። ሴንተር ፎር ሊቲጌሽን ትረስት የተባለ መንግስታዊ ያልሆነ የሆነ ድርጅት ክሱን የመሰረተው የሁለቱ አግራት ስምምነት ወደ መገባደጃው ተቃርቧል በተባለበት ወቅት ነው። ድርጅቱ የስምምነቱ ውልና የማዕቀፎች ዝርዝሮች ምስጢራዊና ለህዝብ ግልጽ ያልተደረጉ ናቸው የሚል ክስ በኬንያ ከፍተኛ ፍርድ ቤት መስርቷል። የኬንያ ከፍተኛ ፍርድ ቤት ክሱ ለተጠሪ ተቋማት እንዲደርስ ትዕዛዝ ማስተላለፉን የፈረንሳይ ዜና አገልግሎት ዘግቧል። ኬንያ ከሞምባሳ አቅራቢያ ምሪማ ሂል በተባለ ቦታ የሚገኙ ውድ ማዕድናትን ለማልማት ጨረታ ያወጣቸው ባለፈው ሚያዝያ ነበር። የአገሪቱ የማዕድን ሚኒስቴር የጨረታውን አሸናፊ እስካሁን ይፋ አላደረገም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አፍሪካን በተመለከተ በሚከተሉት ፖሊሲ ውድ ማዕድናት ላይ ያተኮሩ ሲሆን ኬንያ ቅድሚያ ከተሰጣቸው ሀገራት አንዷ ናት። ባለፉት ወራት የአሜሪካ ባለስልጣናት በኬንያ በተካሄዱ ከፍተኛ ውይይቶች ሲሳተፉ ነበር። ከህንድ ውቅያኖስ አቅራቢያ በሚገኘው ምሪማ ሂል ከ62 ቢሊዮን ዶላር በላይ የሚያወጣ የውድ ማዕድናት ክምችት እንዳለ ይገመታል። ይህ ዶይቼ ቬለ ነው። በጀርመን ኒደርዛክሰን ግዛት ውስጥ በመትገኝ ሽታደ የተባለች ከተማ ዛሬ ሰኞ በተከፈተ ተኩስ 5 ሰዎች መገደላቸውን ፖሊስ አስታወቀ። በጥቃቱ ሌሎች የቆሰሉ ሰዎች መኖራቸውን ያረጋገጠው ፖሊስ ምን ያክል እንደሆኑ ግን ይፋ ሳያደርግ ቀርቷል። በወጣቶች ማዕከል ላይ በተከፈተው ተኩስ ተጠርጣሪውን ጨምሮ 2 ሰዎች በቁጥጥር ስር ውለዋል። ማዕከሉ እርጉዝ ሴቶችና ልጆች ያላቸው ወጣት እናቶችን ጨምሮ ለተለያዩ ሰዎች የመጠለያ አገልግሎት የሚቀርብበት ነው። ፖሊስ ከጥቃቱ በኋላ ለህዝብ ስጋት የሚሆን አደጋ እንደሌለ አስታውቋል። የአይን ማኞች በወቅቱ የጥይት ተኩስ መስማታቸውንና ወዲያውኑ አካባቢው በፖሊስ መታጠሩን ተናግረዋል። ጥብቅ የጦር መሳሪያ ቁጥጥር በሚደረግባት እና እንደ ዩናይትድ ስቴትስ ተደጋጋሚ ጥቃቶች ባታስተናግድም ጀርመን ለመሰል ጥቃቶች ግን እንግዳ አይደለችም። አሜሪካና ኢራን ዳግም ያገረሸውን መጠቃቃት ለማርገብ መስማማታቸውን አንድ የዩናይትድ ስቴትስ ባለስልጣን ተናገሩ። ባለፉት ጥቂት ቀናት ሁለቱ አገሮች አንዳቸው ሌላቸው ላይ ጥቃት እየሰነዘሩ ስምምነታቸውን በመጣስ ተወነጃጅለዋል። አደራዳሪዎች ዳግም የበረታውን ውጥረት ለማርገብ በሁለቱ አገሮች መካከል የግንኙነት መስመር ማበጀታቸውን ሬውተርስ ለጉዳዩ ቅርበት ያላቸው ባለስልጣናትን ዋቢ አድርጎ ዘግቧል። አሜሪካና ኢራን በሆርሙዝ የባህር ወሽመጥ መርከቦች በነጻነት እንዲንቀሳቀሱ አንዳቸው በሌላው ላይ የሚፈጽሟቸውን ጥቃቶች ለማቆምና ድርድሮቻቸውን ለመቀጠል መስማማታቸውን አንድ ከፍተኛ ዲፕሎማት እንደተናገሩ የፈረንሳይ ዜና አገልግሎት ዘግቧል። የሁለቱ አገሮች ተወካዮች በመጪዎቹ ቀናት በቀጠር ዋና ከተማ ዶሃ ይገናኛሉ ተብሎ የነበረ ቢሆንም ዋሽንግተንና ተሂራን የሚሰጧቸው መግለጫዎች እርስ በርስ የተቃረኑ ሆነዋል። የአሜሪካው ፕሬዝደንት ዶናልድ ትራምፕ ትሩዝ ሶሻል በተባለ የማህበራዊ መገናኛ ዘዴያቸው ኢራን ውይይት ጠይቃል አለች። ነገ በዱሃ ይካሄዳል ብለው ነበር። የኢራን ምክትል የውጭ ጉዳይ ሚኒስትር ካዜም ጋሪባባዲ ግን ከአሜሪካ ጋር በተፈረመው የመግባቢያ ስምምነት መሰረት እንደተባለው በዱሃ የታቀደ የቴክኒክ ባለሙያዎች ውይይት እንደሌለ ገልጸዋል። የዋይት ሀውስ ቃል አቀባይ የሆኑት ካሮሊን ሌቪት፣ የአሜሪካ ልዑክ የሆኑት ስቲቭ ዊትኮፍ ከፕሬዚደንት ዶናልድ ትራምፕ አማካሪና አማች ጃሬድ ኩሽነር ጋር በዚህ ሳምንት ለከፍተኛ ስብሰባ ወደ ዱሃ እንደሚያቀኑ ፎክስ ለተባለው ቴሌቪዥን ጣቢያ ተናግረዋል። ፓኪስታን በጎረቤቷ አፍጋኒስታን ባካሄደችው ከባድ ወታደራዊ ጥቃት በርካታ ታጣቂዎች መግደሏን አስታወቀች። ሌሊቱን በአየርና እግረኛ ወታደሮች በተፈጸመው ጥቃት 29 ታጣቂዎች መገደላቸውን የፓኪስታን የኢንፎርሜሽን ሚኒስትር ገልጸዋል። አፍጋኒስታንን የሚያስተዳድረው የታሊባን መንግስት በምስራቃዊ የአገሪቱ ክፍል በሚገኙ 3 ግዛቶች ላይ ባነጣጠረው ጥቃት 36 ሲቪል ሰዎች መገደላቸውን አስታውቋል። ሌሎች 163 ሰዎች ደግሞ ቆስለዋል። አዳም ካህን የተባሉ የፓኪታ ግዛት ነዋሪ ህጻናት፣ አረጋውያንና ሴቶችን ጨምሮ በጥቃቱ ሰላማዊ ሰዎች መገደላቸውን እንደተናገሩ የፈረንሳይ ዜና አገልግሎት ዘግቧል። ይህ ዶይቼ ቬለ ነው። ዜናውን ከማብቃታችን በፊት ዋና ዋናዎቹን በድጋሚ። ጠቅላይ ሚኒስትር አብይ አህመድና የሶማሊያ ፕሬዚደንት ሐሰን ሼክ መሐሙድ ዛሬ በአዲስ አበባ ተገናኙ። የኢትዮጵያ መንግስት ከነገ ጀምሮ ለ12ኛ ክፍል አገር አቀፍ ፈተና የሚቀመጡ ተማሪዎች ሞባይል ስልክ፣ ቅንጡ የእጅ ሰዓቶችና ማዳመጫዎች ወደ መፈተኛ ክፍል ይዘው መግባት እንደማይችሉ አስታወቀ። ኢትዮጵያ 1 ቢሊዮን ዶላር የተበደረችበት ቦንድ ባለቤቶችን ከሚወክል ጊዜያዊ ኮሚቴ ጋር የዕዳ አከፋፈል ሽግሽግ ለማድረግ በመርህ ደረጃ ከስምምነት መደረሱን የገንዘብ ሚኒስቴር አስታወቀ። በጀርመን ኒደርዛክሰን ግዛት ውስጥ በምትገኝ ሽታደ የተባለች ከተማ ዛሬ ሰኞ በተከፈተ ተኩስ 5 ሰዎች መገደላቸውን ፖሊስ አስታወቀ። ዜናው በዚሁ አበቃ። ጤና ይስጥልኝ።